የአገር ውስጥ ተፈናቃዮች የምርጫ ተሳትፎን ያካተተ የግንዛቤ ማስጨበጫ በተገቢው መንገድ አለመሰራቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ምርጫ ቦርድ በበኩሉ በአገር ውስጥ ተፈናቅለው የሚኖሩ ዜጎችን በተመለከተ አጋጠሙኝ ያላቸውን ችግሮች አስረድቷል። መስፍን አራጌ በዚህ ዙሪያ ያጠናቀረውን ዘገባ ያስደምጠናል።
በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን በበጎ አውስተዋል። በተለይ 2011 ላይ በጸደቀው አዲሱ የምርጫ ሕግ አዋጅ የሀገር ውስጥ ተፈናቃዮች በምርጫ የመሳተፍ መብት እንዳላቸው መረጋገጡን ተከትሎ ብሔራዊ ምርጫ ቦርድ ዝርዝር ድንጋጌዎችን ያካተተ መመሪያ ማውጣቱ እንደ አማካሪዋ የሚበረታታ ተግባር ነው።
በዚህ መመሪያ መሰረት የሀገር ውስጥ ተፈናቃዮች ካሉበት ቦታ በሚደረግ ምርጫ ውስጥ የመሳተፍ መብት አላቸው። ራሱን የቻለ ትልቅ ስቴፕ ነው። ምክንያቱም የሀገር ውስጥ ተፈናቃዮችን በምርጫ የማሳተፍ መብትን ለማረጋገጥ ከሚያስፈልጉ ቅድመ ሁኔታዎች አንዱ መብቱን እውቅና የሚሰጥ ድንጋጌ በህግ ተካቶ መገኘቱ ነው።
ይሁን እንጂ መመሪያው ዘግይቶ መጽደቁ የባለድርሻ አካላትን ተሳትፎ ውስን እንዲሆን አድርጎታል ብለዋል።
የሀገር ውስጥ ተፈናቃዮች የት ነው መመዝገብ ያለባቸው? ድምጽስ የሚሰጡት የትኛው የምርጫ ጣቢያ ነው? የትኛው የምርጫ ጣቢያ ላይ ላለ እጩ ነው የሚሉ ዝርዝር ነገሮችን የሚተነትነው ወይም የሚደነግገው ይሄ መመሪያ እንደመሆኑ የሲቪክ ማህበራትም ሆነ ሌሎች የዓለም አቀፍ ግብረሰናይ ድርጅቶች ወይም ደግሞ መንግስታዊ ያልሆኑ ድርጅቶች በተለይ ደግሞ በተፈናቃዮች ዙሪያ የሚሰሩ ከዚህ አንጻር በንቃት እንዳይሳተፉ ከልካይ ሁኔታን የፈጠረ ነው ማለት እንችላለን።
የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ግምት ውስጥ ያስገባ የግንዛቤ ማስጨበጫ ስራዎች በተገቢው መንገድ አልተሰሩም የሚሉት አማካሪዋ ተጽዕኖ ከባለድርሻ አካላቱ ባሻገር በመራጩ የሀገር ውስጥ ተፈናቃይ ተሳትፎም ላይ መንጸባረቁን አስረድተዋል።
ከመመሪያው ዘግይቶ መጽደቅ ጋር በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት። በራሱ ሌላው እንደ ክፍተት የሚታይ ነው።
መመዝገብ መቻል የነበረባቸው እስከ ምን ያህል ይሆኑ ነበረ?
በኢትዮጵያ መንግስት በኩል የታመነው በፈረንጆቹ አቆጣጠር በመስከረም 2020 በወጣው ሪፖርት መሰረት 1.82 ሚሊዮን ተፈናቃዮች ነበሩ። ስለዚህ ከዚህ የተፈናቃዮች ቁጥር ምን ያክሉ ነው የምርጫ ውስጥ መሳተፍ ያለበት? የት አካባቢ ነው የሚገኙት የሚሉ መረጃዎችን የሚይዝ የሚያጠናቅር የመንግስት አካል አለመኖሩ ለምርጫ ቦርድ ስራዎችን አስቸጋሪ አድርጓል ማለት እንችላለን። እንደ አጠቃላዩ ግን የቆየ መረጃ ነው ያለን። አሁን ባለው ሁኔታ መፈናቀል የተለያዩ የሀገሪቷ ክፍሎች ውስጥ ጭርይበታለ። በሌላ ደግሞ መልኩ አንዳንድ ቦታዎች ላይ የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በመደረጉ ቁጥራቸው ሊቀንስ ይችላል። ግን በነበረን መረጃ 275 ሺዎቹ ይመርጣሉ ተብሎ ታስቦ ነበረ።
አማካሪዋ ትክክለኛው የተመዝጋቢ ቁጥር ምን ያህል እንደሆነ ለብሔራዊ ምርጫ ቦርድ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ገልጸዋል።
የምርጫ ቦርድ ቅድሚያ በእቅዱ ላይ የዚህን ያክል የልዩ ምርጫ ጣቢያዎች ይኖሩናል በተፈናቃዮች ዙሪያ ካለው ቁጥሩ እጅግ ዝቅ ብሎ በመገኘቱ በተለይ ደግሞ በልዩ የምርጫ ጣቢያዎች ውስጥ መጥተው የሚመዘገቡ ሰዎች ምን ያክል ናቸው ከሚለው ተነስተን ተመዝጋቢዎቹ ቁጥራቸው ቀንሷል ወደሚል መደምደሚያ መድረስ ይቻላል።
መመሪያው ዘግይቶ ከመጽደቁ ባሻገር የግልጽነት ችግሮች አሉበት ሲሉ ይተቻሉ። እንጉዳይ መስቀሌ
አንድ ተፈናቃይ እጩ መሆን ይችላል ወይ ለሚለው በቂ የህግ ድንጋጌ ወይም የህግ መሰረት የለም። በፖለቲካ ፓርቲዎች እንቅስቃሴ ላይ፣ የምረጡ እንቅስቃሴ ላይ የሀገር ውስጥ ተፈናቃዮችን ያሳተፈ ነው ማለት አንችልም። ምክንያቱም በብዛት ተፈናቃዮች የሚገኙት ከዋናው ከተማ ወጣ ባሉ የመጠለያ ካምፖች እንደመሆናቸው እነዚህ የመጠለያ ካምፖች አካባቢ ስለ ምርጫው፣ ስለ እጩዎቹ፣ በአጠቃላይ ስለ ፖለቲካ ፓርቲዎቹ አጀንዳ በሀገር ውስጥ ተፈናቃዮች መካከል በቂ ግንዛቤ የመፍጠር ስራ አለመሰራቱ እንደሌላ ክፍተት ሊታይ ይችላል ማለት ነው።
ኮሚሽኑ በማህበራዊ ድረገጹ የሀገር ውስጥ ተፈናቃዮችና የምርጫ ተሳትፎ መብት በሚል ባወጣው ማብራሪያ ኢትዮጵያ እንደ ግሪጎሪያኑ የዘመን ቀመር በ2009 የወጣውንና የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ የሚመለከተውን የካምፓላ ስምምነት በ2012 ዓ.ም መፈረሟን ጠቅሷል። ኢትዮጵያ ለዚህ አስገዳጅ ስምምነት መገዛት እንዳለባትም በማስታወስ የመራጮች ምዝገባ ተጠናቆ ምርጫው ሊካሄድ ከአንድ ሳምንት ያልበለጠ እድሜ እየቀረው የኮሚሽኑ ማሳሰቢያና የተስተዋሉ ውስንነቶችን በዝርዝር ማንሳቱ አረፈደም ወይ ለሚለው የአሜሪካ ድምጽ ሬዲዮ ጥያቄ ሲመልሶ
በዋነኛነት የማብራሪያው ዓላማ ለዚህኛው ምርጫ ብቻ ብቻም ሳይሆን ቀጥሎ በሚደረጉ ምርጫዎች ሎካል ሌቭል ሪጅናል ሌቭልም በሚደረጉ ምርጫዎች ውስጥ ከፍተኛ ተፈናቃይ ቁጥር ያላቸው ክልሎች ምን ማድረግ አለባቸው የሚለው የሚያሳይ ነው። ከዛ በተጨማሪ ደግሞ አሁን ባለው ሁኔታ ተፈናቃዮች ያሉባቸው ክልሎች ወይም የምርጫ ጣቢያዎች ላይ ምርጫው ተራዝሟል። ስለዚህ በአብዛኛው ምርጫው የሚደረገው ለጳጉሜ 1 ለሚደረገው ምርጫ ስለተራዘመ አሁንም የዚህ ማብራሪያ ፋይዳ ትልቅ ነው ማለት እንችላለን ወይም ከፍተኛ ነው ማለት ይቻላል።
ተፈናቅለው የሚኖሩ ዜጎችን የመምረጥ መብት አስመልክቶ ያጋጠሙ ተግዳሮቶች በተደጋጋሚ ይፋ አድርገናል የሚሉት ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚዴክሳ ናቸው። ትናንት ለጋዜጠኞች በሰጡት መግለጫ ሰብሳቢው እንዳስረዱት በተለይ ተፈናቃዮቹ ካሉባቸው አካባቢዎች በቂ መረጃ ለማግኘት አዳጋች ነበር።
የምርጫ ጣቢያ ዝርዝሮቻችን ታስተውሱ ከነበረ መጀመሪያ ላይ 49000 አካባቢ የነበሩት እነዚህ ሁሉ አካተሉ ለተፈናቃዮች የሚከፈቱ ምርጫ ጣቢያዎችና ቁጥራቸው አለ በሚባለው ቁጥር አንድ ላይ አድርገን ነበረ። የራሳቸው የተፈናቃዮች ምርጫ ጣቢያዎችን ኮድ ብለን ይዘን መጀመሪያ ላይ የተነሳ ነው። ስለዚህ ያጋጠመ ትልቁ ችግር ከዚህ ፊትም በተደጋጋሚ ብለናል ከፍተኛ የሆነ መረጃ እጥረት ከክልሎች ከጠየቅናቸው ክልሎች ማቲንግ 4 ክልል ወይ 3 ክልል ብቻ ነው በንጽጽር በቂ እንደያንስ መረጃዎች አሉን ብሎ ሊሰጡን የቻሉት። አንዳንድ ክልሎች ላይ በአካባቢያቸው ከሚኖሩት ዜጎች ጋር ምዝገባ አከናውነዋል። ስለዚህ የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ ያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም እሺ የተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ ያስፈልግም የሚለውን ነገር በአካባቢ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። ሌሎች ቦታዎች ላይ መረጃዎቹ በጣም ዘግይተው መምጣታቸው አለ። ይህ እንግዲህ የመራጮች ምዝገባ ሲጀመር ካጋጠሙ ተግዳሮቶች ውስጥ አንዱ ነው።
ከፍተኛ የተፈናቃይ ቁጥር አለባቸው በሚባሉ አካባቢዎች የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲረጋገጥ ግን ይሰራል ሲሉ አረጋግጠዋል።
የድምፅ አሰጣጥ ሂደት አሁንም ጊዜ ያለው ሙሉ ለሙሉ የተሰናከለ ነገር አይደለም ለማለት ነው። አጣዬ አካባቢ መፈናቀል አለ። ጳጉሜ 1 ውስጥ ነው ያለው። የቤኒሻንጉል መፈናቀል አለ። ጳጉሜ 1 ነው በተወሰነ ደረጃ። በወለጋም የመራጮች ምዝገባ ያላከናወንባቸው ቦታዎች አሉ። በግጭት የተነሳ የተፈናቀሉ ዜጎች ይኖሩባቸዋል ተብሎ የሚታሰበው እነሱም በልዩ ሁኔታ ድምፅ መስጠት ከሚካሄድባቸው ቀናት ውስጥ ነው የሚወድቁት። ስለዚህ ጊዜ ያለው ማለት ነው። የተፈናቃይ ዜጎችን የድምፅ አሰጣጥ ሂደት አስመልክቶ አብዛኛዎቹ የከፍተኛ የተፈናቃዮች ቁጥር የሚኖሩባቸው ቦታዎች በግጭት የተነሳ በጳጉሜ 1 የሚደረጉ ስለሆኑ አሁንም ቢሆን የተፈናቀሉ ዜጎችን የድምፅ መስጠት መብት በማስከበር በኩል የተወሰኑ ጊዜዎች አሉ። እነዚህ ቦታዎች ላይ በግጭት የተነሳ በጸጥታ ችግር የተነሳ ድምፅ አሰጣጥ የማይደረግባቸው ቦታዎች ላይ የመራጮች ምዝገባ ሲካሄድ የተፈናቀሉ ዜጎችንም ምዝገባ አንድ ላይ በጋራ አድርጎ የሚታይበትን መንገድ እናያለን ማለት ነው።
ዜጎች ሰኔ 14ን ለድምፅ መስጫ ብቻ እንዲጠቀሙ ከሀረሪና ከሶማሌ ክልሎች ውጭ በዕለቱ በክልሎችና በፌዴራል የሚገኙ መንግስታዊና መንግስት ያልሆኑ እንዲሁም የግል ተቋማት ዝግ እንዲሆኑ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚዴክሳ በሚል የተገለጸው ማብራሪያውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው።